ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ኢትዮጵያውያን ወጣቶች ከጥላቻ ይልቅ ለአንድነትና ለአብሮነት አዎንታዊ አመለካከት ቦታ እንዲሰጡ ጠቅላይ ሚኒስትር አብይ አህመድ ጥሪ አቀረቡ።
That friction must be caged. And we have to invest all our time on cohesion. If we could do that.
ያ ግጭትና ጥላቻ መገታት አለበት። ጊዜያችንን በሙሉ አንድነትን በመፍጠር ላይ ማዋል አለብን። ያን ማድረግ ከቻልን በኢትዮጵያውያን ላይ በኢትዮጵያ ወጣቶች ላይ ትልቅ ተስፋ አለኝ።
ዝርዝሩ በእለቱ አብይ ርዕስ ተይዟል።
ጤና ይስጥልን፣ እንደምናምሽታችኋል ክብራትና ክብራን አድማጮቻችን። የዛሬ አርብ ግንቦት 24 2010 ዓ.ም ምሽት አስተናጋጆቻችሁ ቆንጂት ታዬና
ሰለሞን ክፍሌ እንሆናለን። ፕሮግራሙን ንጉሡ ታምሬ ይመራል። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱ ዜናዎችን እናሰማለን። መልካም ምሽት።
ሊቢያ ውስጥ በሕገ ወጥ የሰው አሸጋጋሪዎች ታግተው የነበሩ ብዛት ያላቸው አፍሪካውያን ሊያመልጡ ሲሞክሩ መገደላቸውንና ሌሎች በርካቶች መጎዳታቸውን የተባበሩት መንግስታት የስደተኞች ኮሚሽን አስታወቀ። በዩኤንኤችሲአር መግለጫ መሰረት የጥቃቱ ሰለባዎች 200 ከሚሆኑ ኤርትራውያን፣ ኢትዮጵያውያንና የሶማሊያ ፍልሰተኞችና ስደተኞች መካከል የሚገኙ ናቸው። ሊሳ ሽላይን የዓለሙ ድርጅት ዋና ጽህፈት ቤት ከሚገኝበት ከጄኔቫ ለአሜሪካ ድምፅ የላከችው ዘገባ አለ። ሶሎሞን ክፍሌ ያቀርበዋል።
ከአጋቾቻቸው ለማምለጥ በሞከሩ በአፍሪካውያኑ ፍልሰተኞችና ስደተኞች ላይ ጥቃቱ ባለፈው ሳምንት የደረሰው ከዋና ከተማዋ ትሪፖሊ ደቡብ ምስራቅ 180 ኪሎ ሜትሮች ርቃ ባለችው ባኒ ዋሊድ ውስጥ ነው። የዩኤንኤችሲአር ቃል አቀባይ ዊልያም ስፒንድለር ስለዚሁ ሲናገሩ ሰዎች በአሸጋጋሪዎች በአስከፊ ሁኔታ ተይዘው ከቆዩ በኋላ በዘመናዊው ዓለም በባርነት የሚሸጡበት እጅግ ሰቅጣጭ ታሪክ ነው ብለዋል።
According to the survivors, people were shot while trying to escape and during attempts to recapture them.
በሕይወት የተረፉ እንደሚናገሩት ሰዎች ለማምለጥ ከሞከሩ ይተኮስባቸዋል። ያመለጡትን ለመያዝ ሙከራ በሚደረግበት ወቅት ሕይወት ይጠፋል። በታገቱበት ወቅት የስቃይ አድራጎት እንደሚፈጸምባቸው እንዲሁም የጉልበት ሥራ ያለ ክፍያ እንደሚያሰሯቸው ያስረዳሉ። አንዳንዶች በአሸጋጋሪዎቻቸው ከሦስት ዓመታት ለበለጠ ጊዜ ታግተው እንደሚቆዩም ይገልጻሉ።
የዩኤንኤችሲአሩ ቃል አቀባይ ዊልያም ስፒንድለር አክለው እንደተናገሩት የአካባቢው ባለሥልጣናት ማምለጥ የቻሉ 140 ፍልሰተኞችና ስደተኞችን ይፋ ወደሆኑ ማቆያ ማዕከሎች አስተላልፈዋቸዋል። ዩኤንኤችሲአር በማዕከሉ የእርዳታ ቁሳቁሶችን ያድላል። ከመካከላቸው ዓለም አቀፍ ጥበቃ ሊደረግላቸው የሚገባቸውንም ለመለየት እየሠራ ነው። ስፒንድለር ለቪኦኤ እንደ ተናገሩት የኢኮኖሚ ስደተኞች ተብለው ከተለዩት በተሻለ ለስደተኞች በሙሉ ጥበቃ መስጠቱ በጣም በጣም አስቸጋሪ ነው።
If they are economic migrants and they can return to the country of origin, then IOM helps them to do that.
በደህንነት ምክንያት የሚፈልሱ ከሆኑና ወደ ትውልድ አገራቸው መመለስ ከቻሉ ያኔ ዓለም አቀፉ የፍልሰት ድርጅት IOM እርዳታ ይሰጣቸዋል። ስደተኞች ሆነው ወደ ሀገራቸው መመለስ የማይችሉ ከሆነ ግን ወደ ሶስተኛ ሀገር ሊዛወሩ የሚችሉበትን ሁኔታ በመፈለግ ሌላ መፍትሄ ማፈላለግ ይኖርብናል።
ዊልያም ስፒንድለር ሲያጠቃልሉም ሌሎች በእገታ ላይ እያሉ ለማምለጥ የሞከሩት አብዛኞቹ ፍልሰተኞችና ስደተኞች ምናልባት ከሕገ ወጥ አሸጋጋሪዎቹ ተደብቀው ሊሆኑ ይችላል። በሕይወት ከተረፉት መካከል በርካታ ጠባቂ የሌላቸው ሕፃናት ያሉ ሲሆን ዩኤንኤችሲአር ለእነርሱም ተገቢውን መፍትሄ ለማግኘት እየሞከረ ነው ብለዋል።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በደቡብ ሱዳን ላይ የተጣሉት ማዕቀቦች ለተጨማሪ 45 ቀናት እንዲራዘም የቀረበው ውሳኔ አለፈ። ትናንት ሐሙስ ውሳኔው ያለፈው ዩናይትድ ስቴትስ የመራችው ብርቱ ጥረት ከተካሄደ በኋላ መሆኑ ነው። 15 አባላት ባሉት ምክር ቤት ውሳኔው ለማለፍ የሚያስፈልገውን 9 ድምፅ ሲያገኝ 6 አባላት ድምፀ ተአቅቦ አድርገዋል። ዩናይትድ ስቴትስ ትዕግስቷ አልቋል፣ ያለው ሁኔታ ተቀባይነት የለውም በመንግስታቱ ያሉት በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የደቡብ ሱዳን ህዝብ የተሻለ ኑሮ እንዲያገኝ ሁላችንም ገና ድሮ መጠየቅ ሲገባን ዘግይተናል ብለዋል።
ጋዛና ምዕራቡ ዳርቻ ውስጥ ለፍልስጤማውያን ጥበቃ እንዲደረግ ኩዌት ያስተባበረችው ውሳኔ ዛሬ ለተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ድምፅ እንዲሰጥበት ሲቀርብ ያለ ጥርጥር ድምፅ በመሻር ስልጣኔ እንደምጥለው ነው ስትል ዩናይትድ ስቴትስ አስታወቀች። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የእስራኤልና ፍልስጤማውያንን ብጥብጥ ለማስቆም የቀረበው ረቂቅ ውሳኔ እጅጉን ወደ አንድ ወገን ያጋደለ ነው ብለውታል።
The United States drafted a Security Council statement that would have condemned Hamas for launching rockets and endangering civilians.
United States Hamas rocket yetekose civilochin adega lay metalun yemiyawegz yetsetata mikir bet wusane neber yaregegechu. Yihe menim yemiyatayik al neberem. የሮኬት ጥቃቶቹን ማውገዝን በሚመለከት ከሐማስ ጎን የሚቆም ይኖራል ብሎ ማን ይጠረጥራል? ግን መግለጫው እንዳያልፍ ተደረገ።
ኒኪ ሄሊ ትላንት ሐሙስ ማታ ባወጡት መግለጫ በቅርብ ቀናት ጋዛ ውስጥ በተፈጠሩት ሁከቶች በዋናነት ተጠያቂው ሐማስ ሆኖ ሳለ በውሳኔው ውስጥ ሐማስ አንድም ቦታ አልተጠቀሰም ብለዋል። ይህንን ውሳኔ ደግፎ ድምጽ የሚሰጥ ማናቸውም የምክር ቤት አባል በሁለት ወገኖች ድርድር በተአማኒነት ለመሳተፍ ብቁነት የሚጎድለው ነው፣ ያን ማብራራት ይኖርበታል ሲሉም ኒኪ ሄሊ አስጠንቅቀዋል። ዩናይትድ ስቴትስ በጸጥታው ምክር ቤት ቋሚ አባል እንደመሆኗ ድምፅን የመሻር ስልጣን ስላላት ረቂቅ ውሳኔዎችን ለመግደል ትችላለች።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን የተላከ የግል ደብዳቤ ዛሬ ሊቀበሉ ነው። በሁለቱ መሪዎች መካከል ሊደረግ ለታሰበው ንግግር ከተያዘው ዝግጅት አስቀድሞ መሆኑ ነው። ደብዳቤውን ይዘው ወደ ዋሽንግተን መጥተው ለፕሬዚደንቱ የሚሰጡት የሰሜን ኮሪያ ከፍተኛ ባለስልጣን የሆኑት ኪም ዮንግ ቾል ናቸው። ኪም በሃያ ዓመታት ውስጥ ዩናይትድ ስቴትስን የጎበኙ ከፍተኛው የፒዮንግያንግ ባለስልጣን ናቸው። ቀደም ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በመጪው እንደ አውሮፓውያን ሰኔ 12 ቀን ሊካሄድ የታቀደውን የመሪዎች ንግግር ያንሰራራ ዘንድ የተካሄዱት ውይይቶች ተጨባጭ ውጤት እያስመዘገቡ ነው ማለታቸው ተጠቅሷል።
ከአውሮፓ ህብረት፣ ከካናዳና ከሜክሲኮ ወደ ሀገሯ በሚገባ ብረትና አሉሚኒየም ላይ ዛሬ የሚጀመር ታሪፍ የደነገገችው ዩናይትድ ስቴትስ ውጥረቱን እያቀጣጠለች ነው። በብረት ላይ 25 ከመቶ፣ በአሉሚኒየም ላይ ደግሞ የ10 ከመቶ ቀረጥ ጥላለች። ዩናይትድ ስቴትስ በሌሎችም ሀገሮች ላይ ታሪፍ ከመጣል ይልቅ የገቢ ሸቀጥ ኮታ ወይም መጠን ለመገደብ ድርድር አካሂዳለች። ስለ ዩናይትድ ስቴትስ ውሳኔ የተጠየቀ የቻይናው የውጭ ጉዳይ ሚኒስቴር ማናቸውም ሀገር ያለውን የንግድ ስርዓት ማክበር አለበት ማለቱ ተጠቅሷል። ትላንት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ላሰሙት ነቀፌታ በሰነዘሩት ከረር ያለ ምላሽ ዩናይትድ ስቴትስ በንግድ ስምምነቶች ሰበብ የሌሎች መጠቀሚያ የምትሆንበት ዘመን አክትሟል ብለዋል። ይሁን እንጂ የዩናይትድ ስቴትስ እርምጃ ከዋና ዋና የስትራቴጂ አጋሮቿ ዘንድ ፈጣንና ጠንካራ ነቀፌታ አስከትሏል። ትሩዶ ፈጽሞ ተቀባይነት የሌለው እርምጃ ነው ሲሉ አጸፋውን እንመልሳለን ብለዋል። ውሳኔው ሕገ ወጥ ብቻ ሳይሆን በብዙ መልኩ ስህተት ነው ያሉት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን በበኩላቸው የምጣኔ ሀብት ብሔርተኝነት ወደ ጦርነት ያመራል ሲሉ አስጠንቅቀዋል።
የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ ሀገራቸው ከቻይና ጋር የተቀራረበ ግንኙነት እንዳላት ተናገሩና ሆኖም አስከትለው ያቺን ሀገር በስሱ ሸፈን አድርገው ነቅፈዋታል። ዛሬ ሲንጋፖር ላይ በተካሄደው ዓመታዊ የአካባቢው የመከላከያ ጉዳይ ጉባኤ ላይ ሞዲ ባሰሙት ንግግር የኢንዶ ፓሲፊክ አካባቢ ሀገሮች የዝውውር ነጻነትንና ሉዓላዊነትን እንዲያከብሩ ትንሽ ትልቅ ሳይሉ ሁሉም መከበር አለበት ሲሉ ነው ያሳሰቡት። የህንዱ መሪ ንግግር በቀጥታ ቻይናን ያልጠቀሰ ይሁን እንጂ ቻይና በትናንሾቹ ጎረቤት ሀገሮች ላይ ከእለት ወደ እለት እያባባሰች ያለውን የማናህሎኝነት ባህሪ መጥቀሳቸው ተደርጎ ታይቷል።
በመጨረሻም የተቃዋሚው ሶሻሊስቶች መሪ ፔድሮ ሳንቼዝ ጠቅላይ ሚኒስትርነቱን ሊረከቡ ነው። ዛሬ የስፔን ፓርላማ የሀገሪቱን ጠቅላይ ሚኒስትር ማሪያኖ ራጆይን ትምምን ነፍጓቸዋል። 11 ባስቆጠረው የስፔን ዲሞክራሲ ስልጣን ላይ ያለ መሪ እንዲለቅ ሲደረግ ይሄ የመጀመሪያ ጊዜ መሆኑ ነው። ሶሻሊስቱ መሪ ሳንቼስ ከ350 የምክር ቤት አባላት ውስጥ የ180ውን ድጋፍ ሲያገኙ 169 ተቃውመዋል። ዜናው በዚሁ ይጠቃልላል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የአርብ ምሽት ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶቻችን አንድ ሁለቱን ከወዲሁ እናስተዋውቅ።
የእኛም ብሶት ያንጸባርቁልናል ብላችሁ የምታሰቧቸውን ሰዎች ምረጡ፣ ጨዋነት መጥፎ አነጋግሩት፣ ምላሽ ሊሰጣችሁ ይገባል ተብሎ በእንደዚህ አይነት መንገድ ተነጋግረን ተለያየን። አሁን ለሰኞ ቀጠሮ ይዘን ያለ ነው።
በአዲስ አበባ የላፍቶ ክፍለ ከተማ ነዋሪዎች ቤታችን በኃይል ፈርሶብናል ሲሉ ለጠቅላይ ሚኒስትሩ ጽህፈት ቤት አቤት ብለዋል። መልስ ተሰጥቷቸዋል። ከዜናው በኋላ ይመጣሉ።
በአጠቃላይ የፖለቲካ መንፈሱን ለመቀየርና ከዚህ በፊት ከነበረበት ከመናቆርና ከጥላቻ አውጥቶ ወደ ይሄ ጉዳይ የሁላችንም ነው፣ ሁላችንም በሰለጠነ መንገድ እየተነጋገርን ወደምንሄድበት የፖለቲካ ሂደት ለመክተት መጀመሪያ መቀየር ያለበት ይሄ ከእልህና ከቁጭት የወጣ መንፈስ ነው።
በሀገራችን ያለማሸማቀ ፖለቲካ እንድናራምድ የሀገርነት ስሜትም እንዲኖረን የሚያደርግ አንድ እርምጃ ስለሆነ እኔም በበኩሌ የእስረኞች መፈታት እደግፈዋለሁ። በዚህ አጋጣሚ ግን ኢህአዴግ ሁለት ፓርቲ ነው ያለው፣ ሶስት ነው፣ አራት ወይስ አንድ አይገባኝም። የአረና እስረኞች እስካሁን ድረስም አልተፈቱም። የታሰሩት ትግራይ ላይ ነው። በዚህ አዝናለሁ።
የአርበኞች ግንቦት ሰባቱ ሊቀመንበር ዶክተር ብርሃኑ ነጋና የአርና ትግራይ ስራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራትን ድምፅ ነው የሰማ ነው። የአዲስ አበባ ዩኒቨርሲቲ መምህራንን የጨመረ በወቅታዊ ጉዳይ ላይ የተደረገ ውይይት አለን፣ በሁለተኛው አጋማሽ ጠብቁ። አሁን የዕለቱ አብይ ርዕስ
ኢትዮጵያውያን ወጣቶች ከጥላቻ ይልቅ ለአንድነትና ለአብሮነት አዎንታዊ አመለካከት ቦታ እንዲሰጡ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ይህንን ጥሪ ያቀረቡት ከቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር ጋር በመሆን የነገዋን ኢትዮጵያ መሪዎች ማነቃቃት በሚል ርዕስ በተዘጋጀ ሥነ ሥርዓት ላይ ባደረጉት ገለጻ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ከወጣቶች ጋር የሚያደርጉትን ውይይት ዛሬም በሌላ ሥነ ሥርዓት ላይ ቀጥለዋል። የነገዋን ኢትዮጵያ መሪዎች ማነቃቃት በሚል ርዕስ በተዘጋጀ ሥነ ሥርዓት ላይ ተገኝተዋል። ጠቅላይ ሚኒስትሩ በዚህ ሥነ ሥርዓት ላይ የተገኙት ለአጭር ጊዜ ጉብኝት አዲስ አበባ የነበሩትን የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌርን በመያዝ ጭምር ነው። ጠቅላይ ሚኒስትር አብይ ለወጣቶቹ ባደረጉት ገለጻ ካተኮሩባቸው ነገሮች አንዱም ጥላቻን የማስወገድና አንድነትን የመፍጠር ጉዳይ ነው።
That friction must be caged and we have to invest all our time on cohesion. If we could do that.
ያ ግጭትና ጥላቻ መገታት አለበት። ጊዜያችንን በሙሉ አንድነትን በመፍጠር ላይ ማዋል አለብን። ያን ማድረግ ከቻልን በኢትዮጵያውያን ላይ፣ በኢትዮጵያ ወጣቶች ላይ ትልቅ ተስፋ አለኝ። የተፈጥሮ ሀብት እንዲሁም አስደናቂና ብሩህ አእምሮ ያለው የሰው ኃይል እንዳለን አምናለሁ። ያለ አንድነት ግን አብረን ልንሰራ አንችልም። በአንድነት ላይ ከሠራንና አዎንታዊ ነገሮችን ካሳደግን እመኑኝ፣ አሁን የእንግሊዝ ጠቅላይ ሚኒስትር ከጠቀሷቸው ሦስት ታላላቅ ሀገሮች ቀጥለን አራተኛ እንሆናለን።
በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አዳራሽ በተዘጋጀው ስነ ስርዓት ላይ የተገኙት ከተለያዩ ዩኒቨርሲቲዎች እንደዚሁም ከሌሎች ተቋማት የተውጣጡ ወጣቶች ናቸው። ከአዲስ አበባ ዩኒቨርሲቲ የመጡትን ሁለት ወጣቶች አነጋግሬያለሁ።
ኤደን አስናቀ እባላለሁ። አራተኛ ዓመት የኮምፒውተር ሳይንስ ተማሪ ነኝ አዲስ አበባ ዩኒቨርሲቲ።
እንዴት ተጋበዛችሁ ለዚህ ስነ ስርዓት?
በዚህ ስነ ስርዓት ላይ ተጋበዝ ነው በስልክ ቁጥሮቻችን ላይ ተደውሎ እዚህ ስነ ስርዓት ላይ እንድንጋበዝ ከጠቅላይ ሚኒስትር ቢሮ እንደሆነ ተገለጸልን። ከዛ በኋላ መጣ። በአዲስ አበባ ዩኒቨርሲቲ ነው ሪፕሬዘንት አድርገን እንድንመጣ ዲፓርትመንታችንን ተነግሮን መጣ።
እንግዲህ ዛሬ የቀድሞው የብሪታንያ ጠቅላይ ሚኒስትር ቶኒ ብሌር እንደዚሁም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው ንግግር ያደረጉት ገለጻ አድርገዋል። ምን ማለት ነው ላንቺ? ምን ስሜት ሰጠሽ በመምጣትሽ? ምን አገኘሽ?
አንደኛ አክብረውን እዚህ ድረስ ስለጠሩን በጣም ደስ ይላል። አዲሱን ወጣቶች የመበረታታት ስሜት ይፈጥርብናል። ሁለተኛ ነገር ደግሞ የተናገሩት ንግግር ሊደርስ ለመሆን ለሚፈልጉ ወጣቶች ኢንስፓየር አድርጎ
ወደፊቶቹ መሪዎች ለሚሆኑ ወጣቶች
ያው በፖለቲካው መንገድ ብቻ መሪ ሳይሆን በተለያየ ቦታ ላይ መሪ ለሚሆኑ ወጣቶች መንገድን መክፈት የሚችል ኢኖቬት የሚያደርግ ኢንስፓየር የሚያደርግ ነገር ነው ሞቲቬት የሚያደርግ ነገር ሆኖ አይቻለሁ።
እሺ ሙሉ ስምሽን ንገረኝ አንቺ እና ስንተኛ ዓመት ተማሪ እንደሆነሽ በተመሳሳይ?
ሳሮን ዮሐንስ እባላለሁ የአዲስ አበባ ዩኒቨርሲቲ የኮምፒውተር ሳይንስ አራተኛ ዓመት ተማሪ ነኝ።
በተመሳሳይ ዲፓርትመንት ውስጥ ነው ያላችሁት። ምድር ውስጥ ይሸቀረው አሁን እዚህ ከሰማሻቸው ንግግሮች ውስጥ ቶኒ ብሌር ከተናገሩት ሊሆን ይችላል ዶክተር አብይ ወይም ጠቅላይ ሚኒስትር አብይ ከተናገሩት
ሁለቱም የተናገሩት ነገር በጣም አነቃቅሶኛል። እና በተጨማሪ ደግሞ ያው ሁላችንም አዲስ አበባ ዩኒቨርሲቲ ተማሪዎች እንደመሆናችን ወደፊት ስራ እናገኘም ምናምን የሚል ተስፋ መቁረጥ ስሜት ነበረን። ግን አሁን እንደነገሩን ከሆነ ያው
ጠቅላይ ሚኒስትሩ ቀደም ይሄን ጉዳይ ጠቀስ አድርገው ነበር።
አዎ ዶክተር አብይ ጠቅሰው ነበር እና ተስፋ ሰጥተውናል ወደፊት ስራ እንደምናገኝ።
ይሄ እንግዲህ የተለመደ ነው ላንቺ አሁን ጠቅላይ ሚኒስትሩ ያደረጉት ነገር ወደታችሁ ማስተያየት ሰጡበት ይችላልላችሁ። አሁን ከወጣቶች ጋር ወይስ ሲወያዩ የመጀመሪያው አይደለም። እኔ ነኝ ቶኒ ብሌርን ወይም የቀድሞውን የእንግሊዝ ጠቅላይ ሚኒስትርም ለሌላ ጉዳይ ሲመጡ እንዴ የነ ቦታ ላይ መጥተን ልምድህን ማካፈላላብህ ያልኳቸውም ብለዋል ዶክተር አቢ ሲናገሩ። እንዴት አያችሁት ይሄና ማነሳሳታቸውን? ራስ ከወጣቶች ጋር በሚሊኒየም አዳራሽም ተገናኝተው ነበር በነገራችን ላይ።
ይሄ በጣም ጥሩ ነገር ነው። ከዚህ በፊት ተደርጎ የሚያቅ ነገር አይደለም። ይሄ ከዚህ በኋላም ቢደረግ ጥሩ ነው። ምክንያቱም ወጣቱን የሚያነሳሳ ጠንክሮ ለመስራት የሚጋብዝ ነገር ነው። ከዚህ በፊትም በሚሊኒየም አዳራሽ እንደተናገሩት ለጎልድ ሜዳሊስቶች የሚደረገው ነገር ሁሉ በሙሉ ነገር
ወጣት ሜዳሊያ ተሸላሚዎች የተለየ ስኮላርሺፕ ወይም የትምህርት እድል ይዘጋጃል ያሉት ነው።
እሱ ነገር በሙሉ ወጣቶችን የሚያነሳሳ ጠንክረው እንዲሰሩ ከዚህ በኋላ የሚያደርግ ስለሆነ በጣም ጥሩ ነው፣ ይበረታታል።
አንቺስ?
ያው እኔም ተመሳሳይ ነገር ነው የምልህ።
ጠቅላይ ሚኒስትሩ እንደዚህ አይነት ነገሮችን ማነሳሳት መጀመራቸው ቶኒ ብሌርንም ያለ ፕሮግራማቸው ነው እዚህ ውስጥ ያስገቧቸው እና እንደዚህ አይነት ነገሮች እንዴት አይሻቸው ማለት ነው?
እጅግ በጣም ደስ ይላል። ማለትም ከዚህ በፊት አልተለመደም፣ ያልተለመደ ነገር ነው። እናም ወደፊትም እንደዚህ አይነት ነገር ቢያደርጉ ሌሎቹንም አሁን የቀሩት እኛ ብቻ ነን የመጣ ነው፣ ሌሎች ብዙ አሉ። እነሱንም ያው ተጋብዘው እንደዚህ ይህንን እድል ቢያገኙ ጥሩ ነው ብዬ አስባለሁ።
ሁለታችሁንም በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም አመሰግናችኋለሁ።
ዶክተር አብይን አስደናቂ መሪ ሲሉ የገለጹት የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌርም የረጅም ዓመታት ልምዳቸውን የተመለከተ ገለጻ አድርገዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምሽቱን አብይ ርዕስ ነበር ያደመጥነው። እስክንድር ፍሬውን እናመሰግናለን። ዜናዎቹ ወደሚተነተኑበት ወደ ተቀሩት የመጽሔት ክፍለ ጊዜ ዘገባዎች ስንሸጋገር ደግሞ በአዲስ አበባ ከተማ ነፋስ ስልክ ላፍቶ ክፍለ ከተማ ልዩ ስሙ ሀና ማርያም አካባቢ ቤታችን በኃይል ፈርሶብናል ያሉ ነዋሪዎች ለጠቅላይ ሚኒስትር ጽህፈት ቤት አቤቱታቸውን አቅርበዋል። የጠቅላይ ሚኒስትሩ ጽህፈት ቤት ከአዲስ አበባ ከተማ ከንቲባ ምላሽ እንደሚሰጣቸው ነግሯቸዋል። ነዋሪዎቹ አድሎ እንደሚፈጸምባቸው ይናገራሉ። መለስካቸው አመሃ ዝርዝሩን ይዟል።
ከሁለት ዓመት ወዲህ በዚህ በነፋስ ስልክ ክፍለ ከተማ ሀና ማርያም እየተባለ በሚጠራው አካባቢ ህገወጥ ግንባታ በሚል ምክንያት አያሌ ቤቶች በመፍረሳቸው ነዋሪዎቹ አቤቱታቸውን በየጊዜው እያሰሙ ይገኛሉ። ትናንትናና ከትናንት በስቲያ ደግሞ እነዚህ በደል ተፈጽሞብናል የሚሉ ነዋሪዎች በጠቅላይ ሚኒስትሩ ጽህፈት ቤት ተገኝተው አቤቱታቸውን ሲያሰሙ እንደቆዩ ለቪኦኤ ተናግረዋል። በመጨረሻም በትናንትናው ዕለት ከጠቅላይ ሚኒስትሩ ጽህፈት ቤት ምላሽ እንዳገኙ አንድ ስሜ አይጠቀስ ያሉ በስፍራው ለአቤት ባዮቹ የተነገራቸውን አብራርተዋል።
ጠቅላይ ሚኒስቴር ቢሮ ውስጥ ያሉ ሰዎች ሲወጡ ከንቲባው ሊያነጋግራቸው ግድ ይለዋል። እስካሁን ድረስ ይህን ያህል ቤት ሲሰራ እና ይህን ያህል እያስከፈለ ሲያካሄድ የኖረው ለምንድን ነው? ምላሽ ሊሰጣችሁ ይገባል። ሰኞ በጠዋቱ 2 ሰዓት ጥሩ ተናጋሪ ናቸው፣ የእኛም ብሶት ያንጸባርቁልናል ብላችሁ የምታሰቧቸውን ሰዎች ምረጡን፣ ጨዋነት መልኩ አነጋግሩት፣ ምላሽ ሊሰጣችሁ ይገባል ተብሎ በእንደዚህ አይነት መንገድ ተነጋግረን ተለያየን። አሁን ለሰኞ ቀጠሮ ይዘን ያለ ነው።
በዚህ አካባቢ ፈረሰ የሚባለውን የአባወራ ቤት ቁጥር እኚህ ተጎጂ ነኝ የሚሉ ነዋሪ ከ30 ሺህ በላይ ያደርሱታል።
36 ሺህ አባወራ ብቻው አይደለም 36000 አባወራ ቸፔ ጋራ ኦዳ ቀርሳ ኮንቶሳ ቡራይል ይሄ ሁሉ የፈረሰው ቦታ ነው። አፈር እያመጡ ከነጭቀው ወደቀ ቤት ላይ አሁንም አፈር እየደፉ ነው ያሉት። ማየት ይቻላል አሁን እኛ ጥያቄያችን ይሄን ያህል መሰረተ ልማት እናሟላ የግሪን ኤሪያ አይደለም ወይም የሌላ ጉዳይ አይደለም የመኖሪያ ቦታ ነው ተብሎ በተለያዩ ጊዜያት የመንግስት አካል እየመጣ ገለጻ ሲያደርግ ቤት ለማፍረስ ግን የአምስት ደቂቃና የአራት ደቂቃ ወይም የአንድ ደቂቃ እንኳን ጊዜ አልሰጠም።
ሌላዋ ስማቸው እንዳይገለጽ የሚፈልጉ የአካባቢው ነዋሪና ተበዳይ ነኝ የሚሉ የእሳቸውም ሆነ የሌሎችም እንደርሳቸው ቤታቸው እንዲፈርስ የተደረገባቸው ሰዎች ተመሳሳይ አስተያየት ነበር የሰጡት። አፍራሽ ግብረ ኃይል አዝምቶ ቤቶችን ከማስፈረስ ውጭ ምንም አይነት ውይይት አልተደረገም ይላሉ። ይህ ብቻ አይደለም፣ መንግስት ሊያይልን የሚገባው ችግርም አለ ባይ ናቸው።
በጣም የባሰው ሰው ነው ያለው፣ እዛ ጋ ያለው መጠለያ አጥቷል፣ ሸራው ጥሩ የሚኖር ሰው ነው ያለው እና ሁለት አይነት ስራ እየተሰራ በዚህ ላይ መድሎ አለበት። አካባቢው ላይ
መድሎ አለ ሲሉኝ፣ እዛ አካባቢ የተለየ መድሎ ምንድን ነው ያለው?
2008 ላይ የተሰራ ቤት ካርታ እየያዘ የ98 ደግሞ ፈርሶታ ያለ ቀርበ ጊዜ ከፈረሳ በኋላ እየተሰሩ ካርታ እየያዙ ያሉ ሰዎች አሉ። በተለያየ ጥቅማ ጥቅምና በመድሎ አለ። ወረዳው ላይ ትልቅ ችግር አለ። ያ ነው የሚያመው። ከኛ ኋላ የተሰሩ ቤቶች አሉ፣ የእኛ ቤቶች ግን ፈርሰዋል። ስንትና ስንት ወጪ አውጥተንባቸው ገንብተን የእኛ ፈርሶ ከጎን የነበረ ከኋላ የሰራ ሰው ደግሞ ተርፎለታል። ያ ሰው ይፍረስበት ሳይሆን ወረዳና ክፍለ ከተማው የሚሰራው ስራ ነው። በቃ ቢዝነስ አድርጎታል። እና ይሄን ነው መንግስት እንዲያይልን፣ በተለይ እንዲያይልን የምንፈልገው፣ ጠልቆ ወርዶ እንዲያይልን የምንፈልገው ይህንን ነው ከምንም በላይ።
ሀና ማርያም እየተባለ በሚጠራው በዚህ አካባቢ ህገ ወጥ ግንባታ በሚል ምክንያት በሚፈጸም ቤቶችን የማፍረስ ሂደት በተፈጠረ ግጭት የንብረት ውድመት ብቻ ሳይሆን የሰው ህይወትም የጠፋበት እንደነበረ አይዘነጋም። ቪኦኤም በችግሩ ዙሪያ በተደጋጋሚ ዘግቦበታል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ቀጣዩ ዘገባ እናልፋለን። አምነስቲ ኢንተርናሽናል የተባለው የሰብአዊ መብቶች ድርጅት በሶማሌ ክልል ያለው ልዩ ፖሊስ ኦሮሞዎችን እየገደለ ነው፣ የኢትዮጵያ መንግሥት ልዩ ፖሊሱን መበተን አለበት ይላል። የሶማሌና የኦሮሚያ ክልሎችን በሚያዋስነው ድንበር አካባቢ ግጭቶች ሲካሄዱ እንደቆዩ የሚታወቅ ነው። የክልሉ አስተዳደሮችም ግጭቱን በማነሳሳት ተግባር እርስ በርስ ሲካሰሱ እንደነበር ዘገባዎች ይጠቁማሉ። አዳነች ፍሳዬ አጠር ያለ ዘገባ ታቀርባለች።
የሶማሌ ክልል ልዩ ፖሊስ 48 በክልሉ የሚኖሩ የኦሮሞ ቤተሰቦች መኖሪያ ቤቶችን በእሳት አጋይቷል በማለት አምነስቲ ኢንተርናሽናል ያወጣው መግለጫ ከሷል። ቤታቸው የተቃጠለባቸው ኦሮሞዎች ጭሮ ወደ ተባለው በኦሮሚያ ክልል ወደሚገኘው ቦታ ለመሸሽ ተገዷል ሲልም መግለጫው አክሏል። የኢትዮጵያ መንግስት ልዩ ፖሊስ ኃይሉን አፍርሶ የዓለም አቀፍ የሰብአዊ መብት ሕግን በሚያከብር ፖሊስ መተካት አለበት ይላል አምነስቲ ኢንተርናሽናል። ባለፈው ሳምንት ሮብና ሐሙስም የሶማሌ ክልል ልዩ ፖሊስ በጭናቅሰን ምስራቅ ኦሮሚያ በአራት መንደሮች ላይ ጥቃት ከፍቶ 5 አርሶ አደሮችን ገድሎ 50 የሚሆኑ ቤቶችን በእሳት አቃጥሏል ሲልም አምነስቲ ከሷል። በጉዳዩ ላይ ወገን ያለየ ምርመራ እንዲደረግም ጠይቋል። አምነስቲ ኢንተርናሽናል አያይዞም ባለፈው ዓመትም ልዩ ፖሊስ ኦሮሚያ ውስጥ ገብቶ በፈጸመው ጥቃት በመቶዎች የሚቆጠሩ ሰዎች አልቀዋል፣ በሚሊዮኖች የሚቆጠሩ ደግሞ ተፈናቅሏል ይላል። የሶማሌና የኦሮሚያ ክልሎችን በሚያዋስነው ድንበር አካባቢ በተቀናቃኝ የሶማሌና የኦሮሞ ኃይሎች መካከል ግጭቶች ሲካሄዱ እንደቆየ የሚታወቅ ነው። የክልሉ አስተዳደሮችም አንደኛው ሌላውን ግጭቱን በማነሳሳት ተግባር እርስ በራሳቸው ሲካሰሱ ቆይተዋል። እኛ በበኩላችን ከሶማሌ ክልልም ሆነ ከኢትዮጵያ ባለሥልጣኖች ለአምነስቲው ክስ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የአምነስቲ ኢንተርናሽናል ተወካዮችንም ለማነጋገር ሞክረን ልናገኛቸው አልቻልንም።
አድማጮች፣ አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። ጠቅላይ ሚኒስትር አብይ አህመድ በዲያስፖራው አይን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ወዲህ ወደ ዩናይትድ ስቴትስ እንደሚመጡ በስፋት እየተነገረ በመሆኑ ዲያስፖራው ለዶክተር አብይ ምን አይነት አቀባበል ሊያደርግ ይገባል የሚል ጭብጥ ያለው ውይይት ነው ቀጣዩ። አንዳንድ የገዢው ፓርቲ ወይም የኢህአዴግ አባላት ደጋፊዎች ወዲህ ወደ ዩናይትድ ስቴትስ ሲመጡ ከፍተኛ ተቃውሞ ሲደርስባቸው ተሰምቷል ታይቷልም። ከዚህ አንጻር ጠቅላይ ሚኒስትር አብይ በዲያስፖራው ዘንድ ምን አይነት ቦታ ምን አይነት አቀባበል ይኖራቸዋል? በዚህ ነጥብ ዙሪያ አዲሱ አበበ ሶስት እንግዶችን አዋይቷል። የመቶ አለቃ አያል ሰው ደሴ ከዋሽንግተን ዲሲ የኢትዮጵያውያን ህብረ ህዝብ ብሔራዊ ንቅናቄ፣ አቶ በትሩ ገብረ እግዚአብሔር ከዳላስ ቴክሳስ የኢትዮጵያ ማህበረሰባዊ ድርጅቶች ትብብር፣ አቶ ጣሰው መላከ ህይወት የዋሽንግተን ዲሲ ግብረ ኃይል አስተባባሪ ናቸው። ለዲሲው ግብረ ኃይል አስተባባሪ ለአቶ ጣሰው ነው አዲሱ የመጀመሪያውን ጥያቄ ያቀረበው።
እሺ፣ አመሰግናለሁ አቶ አዲስ እንዲሁም ቪኦኤ ይህንን እድል ሰጣችሁ እንድንወያይ ስላደረጋችሁኝ። እንግዲህ ቀደም ብለን እኛ መግለጫ አውጥተናል። የተለየ ነገር የለንም። በመግለጫችንም እንደገለጽ ነው ያደረጉትን ነገር ባለፉት 27 ዓመት ውስጥ ካሉት ኢህአዴግ አገዛዝ ውስጥ ያልሰማናቸው እና ለየት ያሉ አባባሎች በተለይ በኛው ዙሪያ ሁል ጊዜ የምናነሳቸውም ቢሆን በእነሱ ዘንድ ያልሰማናቸው አባባሎች ስለሆኑ እነዛን ነገሮች በደንብ በደስታ ተቀብለናል። እየሰሩ ያሉትንም አንዳንድ ጅማሮችንም የምንቀበለው እና የምናበረታታ በዛው እንዲቀጥሉ የምንለው ነው። ነገር ግን አሁንም ቢሆን እኛ ለተነሳንበት መሰረታዊ የዲሞክራሲያዊ ስርዓት ለውጥ በቂ ጅማሮ አለ ብለን አናምንም። መግፋት አለባቸው። የጀመሩት ነገር ጥሩ ነው፣ ግን አንዳንድ መሰረታዊ የሆኑ እንቅስቃሴዎችን ደግሞ ማሳየት አለባቸው፣ እነዛም ማድረግ አለባቸው እዚህ ከመምጣታቸው በፊት የሚል አቋም አለን። አሁንም በዛ ላይ የተለየ ነገር የለንም። የሚያሳዩን ተጨማሪ እንቅስቃሴዎች የሚመጡበትን ሁኔታ ይወስነዋል በእኛ በኩል።
መልካም። ወደ ዳላስ ወደ አቶ በትሩ ገብረ እግዚአብሔር ሊሄድ፣ ቀደም ሲል ጣሰው እንዳለው ጠበቅ አድርገው የሚቃወሙ አሉ፣ ጥሩ መስተንግዶ አይኖራቸውም ቢመጡ የሚሉ። ለምሳሌ በአንድም በደል ፈጸመ በተባለ ባለስልጣን ላይ እንኳ የተወሰደ እርምጃ የለም፣ ይልቁንም እነዚህ በደል የፈጸሙ ሰዎች ሌሎችም ወደ ሹመት ነው የሚታጩት፣ ለውጡ ያን ያህል አመርቂ አይደለም ገና ነው የሚሉ አሉ። ምን አይነት አቀባበል ይኖራቸው ይሆን? አቶ በትሩ የእርስዎ አስተያየት ምን ይሆናል?
አዎ እንግዲህ እንደተባለው ጊዜውን በምርጫ የምንወስን ከሆነ ይሄ ጥሩ ጊዜ ነው ለማለት አይቻልም። ነገር ግን ሁላችንም እንደምናውቀው የኢትዮጵያ ሁኔታ በተለይ አሁን ኢትዮጵያ ያለችበት የፖለቲካ ቀውስ የተወሳሰበ እና ለዘመናት እየተንከባለለ የመጣ እንደመሆኑ መጠን በተለይ ባለፉት 27 ዓመታት ካየናቸው ሁኔታዎች ለየት ያለና አንዳንድ ጭላንጭሎች የሚያሳይ ቢያንስ በአነጋገር ደረጃ ያሳዩ ሰው ናቸው። በተለይ ኢትዮጵያዊነት ላይ ለዘመናት አገዛዙ ያካሄደውን ደባ መልክ በመለወጥ ኢትዮጵያዊነትን ጎላ አድርገው በማሳየታቸው እውነቱ በእኛ በኩል ከፍተኛ ድጋፍ ይገባቸዋል ብለን እናምናለን። ግን እንደተባለው ይህንን ወደ ተግባር ለመተርጎም ደግሞ ቢያንስ አንዳንድ እርምጃዎችን መውሰድ አስፈላጊ ነው። ምክንያቱም በንግግር ብቻ የአንድ ሀገር ሁኔታ ያውም ንግግሩም ደግሞ ወዴት እንደምንሄድ አቅጣጫ የሚያሳይ ቃል ኪዳን ያለበት አነጋገር ሳይሆን ስሜትን የሚማርክ እና ለጊዜው ከነበርንበት ስንሰማ ከነበረው የተለየ በመሆኑ ብቻ አድናቆት የሚያተርፍ ቢሆንም መሰረታዊ የሆኑትን የሀገሪቱን ችግሮች ለመፍታት ወዴት ነው መሄድ ያለብን፣ እንዴት ነው መሄድ ያለብን የሚለውን የራሳቸውን ራዕይ እንኳ ተጨባጭ በሆነ መንገድ ባላመላከተበት ወቅት ወደዚህ ማቅናታቸው እሳቸውም እንደሚፈልጉት እኛም እንደምንመኘው ለሀገራችን የሚጠቅምና ፍሬያማ የሆነ ውይይት ለማካሄድ የሚያስችል ሁኔታና ጊዜ አይደለም ነው። ያም ሆኖ ግን በራሳቸው ከመጡ ያንን አጋጣሚ በመጠቀም በጎ በጎውን በመደገፍ መሆን ያለበትን ደግሞ በማስረገጥ አቅጣጫ እንዲይዝ አካሄዳቸው፣ ያንን ካደረጉ ደግሞ የዲያስፖራው ድጋፍ እንዳላቸው በተለያየ መንገዱ ማሳየት ይኖርብናል።
ከኢትዮጵያውያን ህብረ ህዝብ ብሔራዊ ንቅናቄ የመቶ አለቃ እያል ሰው ደሴ፣ እንዴት ነው እንግዲህ ጅምሩ ወይም የዚህ ውይይት አላማ? ዶክተር አብይ ሲመጡ ምን አይነት ቦታ ምን አይነት አቀባበል ይኖራቸዋል? ከዚህ ቀደም የኢህአደግ ሰዎች ወይም ባለስልጣናት ወይም አባላት ሲመጡ ከነበረው ምን ያህል ይለያል ወይም ተመሳሳይ ይሆናል የሚል ነው እና እንዴት ነው እርስዎ እንዴት ያውታል?
በቅድሚያ ስለ ግብዣው በጣም አመሰግናለሁ። ሁለት መሰረታዊ ነገሮችን ብናይ ጥሩ ይመስለኛል። አንደኛ ሁለቱም ወንድሞቼ ያዩባቸው ጉዳዮችን ያዩበት እና በዚህ በፖለቲካ ድርጅቶች ውስጥ ያለን የምናይባቸው ነገሮችን የምንመዝንባቸው ትንሽ ለየት ይላል። የሀገራችንን ስር የሰደዱና ውስብስብ ችግሮችን የምናይበት አይን እና ለነዛ መፍትሄ የማስገኘቱ ሂደት ቅጽበታዊ እንደማይሆን መረዳት የሚያስፈልግ ይሆናል። የሚጠየቁት በተለይ አዲሱ ጠቅላይ ሚኒስትር ዶክተር አብይ ሁላችንም የምንጠይቅ አዲስ ነገር እንዲያደርጉ ወይም ደግሞ እየሰሩበት ያለው የፖለቲካ ሁኔታ የውስጣቸው የድርጅታቸው ኢህአዴግ የተባለው ስብስብ ውስጥ ያለው ችግር ቀላል እንዳልሆነ ሁላችንም የምንረዳ ይመስለኛል። በአምባገነን ስርዓት ውስጥ ተፈን ነበር የቆየ ህዝብ የሚጠይቃቸውና በዛ ውስጥ ለውጥ ለማምጣት የሚደረግ ጥረት በኩል እርምጃ ሊጓዙ እንደማይችሉ ግልጽ ነው። ያም ሆኖ ግን መደረግ የሚችሉ ነገሮች በደረጃቸውን ጠብቀው እንዲደረጉ ያስፈልጋል ነው ጥያቄው። በተለይ አሁን የተወሰኑ የህብረተሰብ ክፍሎች ላይ በተለይ አማራ ተብሎ በተፈረጀው የህብረተሰብ ክፍል ላይ በየቦታው የሚደረግ ጭፍጨፋ፣ መፈናቀል ዘግናኝ የሆኑ እርምጃዎች በአስቸኳይ መቆም ያለበት ጉዳይ ነው። ሌሎቹ የመሰረታዊ ስርዓት ለውጥ ማምጣትን በተመለከተ ሂደትን የሚጠይቅ ነው። እንዳልኩት ከአንድ አምባገነን ስርዓት ወደ ተሻለ ዲሞክራሲያዊ ስርዓት ለመሄድ ቅጽበታዊ በሆነ መልክ መጓዝ እንደማይቻል ቢያንስ በፖለቲካው አካባቢ ያለን ሰዎች የምንረዳው ነው። ስለዚህ ማድረግ የማይችሉትን አይደለም የምንጠይቀው፣ ራሳቸው በሚመሩበት ህግ መሰረት ማድረግ የሚችሉትን እንዲያደርጉ ግን አበክረን እየጠየቅን ያለ ነው ሁላችንም በየፈርድ። የጠቅላይ ሚኒስትሩ ወደዚህ መምጣት ወደ አሜሪካ መምጣትን በተመለከተ ማንኛውም ሀገር ህዝብ በስደት የሚኖር ከተሰደደበት ሀገር የሚመጣን ባለስልጣን የሚያስተናግድበት ደረጃ የተለያየ ነው። ተቃውሞ ይኖራል፣ ደጋፊም ይኖራል። እዚህ ላይ መረዳት የሚያስፈልገን የሚመስለኝ በዚህ በስደት ያለው ኢትዮጵያዊ አንድ ወጥ አስተሳሰብ ያለው አድርገን መመልከቱም ትንሽ አሳሳች እንዳይሆን እሰጋለሁ። አንድ የሚያደርገን ኢትዮጵያ ውስጥ ለውጥ ያስፈልጋል። ያ ለውጥ መሰረታዊ ለውጥ እንዲሆን እንፈልጋለን። ከዛ ውጪ ግን በአካሄድ ደረጃ እነኚህ የሚጠየቁ በቶሎ ሊፈጸሙ የሚገባሉ የምንላቸው ጉዳዮች በምን ደረጃና በምን ፍጥነት በምን ሁኔታ መደረግ እንዳለባቸው የተለያየ አደረጃጀት ያላቸው ያለን ክፍሎች በተለያየ መልክ ልናያቸው እንችላለን። እስካሁን የተወሰዱ በአዎንታዊነት ሊመዘገቡ የሚችሉ ነገሮችን እያደረጉ ነው። ከሁሉም በላይ በኢትዮጵያ ውስጥ ሰፍኖ የቆየውን ህዝብ ከፋፋይ የሆነ የፖለቲካ ጎሰኝነትን መሰረት ያደረገ የፖለቲካ ቅኝት በኢትዮጵያዊነት የፖለቲካ ቅኝት ለመተካት የሚያስችል መንደርደሪያዎችን እያሳዩ ነው ያለው እና በዚህ ረገድ ዶክተር አብይ የጀመሩት መልካም ነው፣ ይግፉበት የሚያሰኝ ነው። ይሄ ሲባል ግን ዜጎች በሩዋንዳ ቱትሲዎች ላይ ከተፈጸመው ያልተናነሰ ነው። የአማራ ብሔር ተወላጆች ላይ በየአካባቢው የሚደረገው እጅግ ዘግናኝ የሆነ መፈናቀልና ጭፍጨፋ ይሄ አገሪቱን ወደ ባሰ ቀውስ ሊያስገባ እንደሚችል መረዳት ያስፈልጋል።
አድማጮች፣ ይህ ውይይት አልተቋጨም፣ በነገው ዕለት ይቀጥላል። አፍሪካ በጋዜጦች ቀጣዩ ሳምንታዊ ቅንብር ነው። አዘጋጅና አቅራቢ አዳነች ፍሳዬ ናት።
አፍሪካ በጋዜጦች የተሰኘ ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ መንግስትና ተቃዋሚ ፓርቲዎች ጸረ ሽብር ህግን ለማሻሻል ንግግር መጀመራቸው ተገለጸ፣ ኢትዮጵያ የአፍሪካ ቻይና የሆነች ነው ተባለ፣ እስራኤል ያሉት አፍሪካውያን ፍልሰተኞች ሁኔታ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ሮይተርስ የዜና አገልግሎት ዘገበው መሰረት የኢትዮጵያው ገዢ ፓርቲ ጸረ አሸባሪነት ህግን ለማሻሻል ከተቃዋሚዎች ጋር ባለፈው ረቡዕ መነጋገር ጀምሯል። ጸረ አሸባሪነት ህጉን የሚነፉ ሰዎች ተቃውሞን ወንጀል ያደረገ ነው ይላሉ። ከ9 ዓመታት በፊት የወጣው የጸረ አሸባሪነት ህግ የመንግስት ፖሊሲን በሚቃወሙ ወገኖች ላይ ሲገለገልበት ቆይቷል። ህጉ ውስጥ ያሉት አንቀጾች ማንኛውም አሸባሪነትን ያበረታታል የተባለ ጽሑፍ ያወጣ ሰው እስከ 20 ዓመታት እስራት ሊያስቀጡ እንደሚችሉ ዘገባው ጠቅሷል።
ገዢው ፓርቲ ኢህአዴግ የሚገኝባቸው 14 የፖለቲካ ፓርቲዎች በጸረ አሸባሪነት ህጉ ላይ ማሻሻያ ለማድረግ ተስማምተው እየተነጋገሩ መሆናቸውን የፋና ብሮድካስቲንግ ኮርፖሬሽን መግለጹን ሮይተርስ የዜና አገልግሎት ዘግቧል። በጸረ አሸባሪነት ህጉ መሰረት የኢትዮጵያ መንግስት በአሸባሪነት የፈረጃቸው ግንቦት 7 የኦሮሞ ነጻነት ግንባር፣ የኦጋደን ብሔራዊ ነጻነት ግንባር፣ አልቃይዳና አልሸባብ ናቸው። አሁን ግን የግንቦት 7ቱ አቶ አንዳርጋቸው ከእስር ተፈተዋል። የድርጅቱ መሪ ዶክተር ብርሃኑ ነጋም ምህረት ተደርጎላቸዋል ሲል ሮይተርስ የዜና አገልግሎት ዘግቧል።
ብሉምበርግ የዜና አገልግሎት ደግሞ ኢትዮጵያ የአፍሪካ ቻይና እየሆነች ነው በሚል ርዕስ ስለ ኢትዮጵያ ጽሑፍ አውጥቷል። ከኢኮኖሚ አውደ ንባብ አንጻር ሲታይ ኢትዮጵያ የአፍሪካ ቻይና ትሆናለችን የሚል ጥያቄ በየጊዜው እንደሚነሳ ጽሑፉ ጠቅሷል። አያይዞም ጽሑፉ ኢትዮጵያንና ቻይናን ለማመሳሰል ሲሞክር በፈጣን እድገታቸው በጠንካራ ብሔራዊ ታሪካቸውና መጻዩ ዕድል ብሩህ ነው በሚለው እምነታቸው የጋራ የሆነ ነገር አላቸው ይላል። የኢትዮጵያ የእድገት መጠን በያዝነው ዓመት 8.5% እንዲሆን ይጠበቃል። በቻይና ግን 6.5% ነው የተገመተው። ስለሆነም ከያዝነው ዓመት ከቻይና የእድገት መጠን ልቋል ማለት ነው። ካለፈው 10 ዓመታት ወዲህ ኢትዮጵያ በአማካይ 10% መጠን ስታድግ ቆይታለች።
ከአንጸባራቂው የእድገት አሃዝ ጀርባ ግን ብዙም ያልተነገረለት የጋራ ነገር አላቸው። ባለፈው ታሪካቸው የረኩ ናቸው። ለወደፊትም በግልጽ የተቀመጠ ራዕይ አላቸው። ታላቅ ሀገር እንሆናለን የሚል የየራሳቸው እምነትም አላቸው ይላል ጽሑፉ። የብሉምበርግ ድረገጽ ላይ የወጣው ጽሑፍ አያይዞም በቻይና ብንጀምር ይልና ቻይና ቀጣይነት ባለው መልኩ ለብዙ ሺህ ዓመታት ህልውናዋን ጠብቃ ኖራለች። አብዛኞቹ ቻይናውያን ራሳቸውን ካለፉት የሀገሪቱ ስርወ መንግስታት ጋር ያስተሳስራሉ። ኩፉ ያለው የኮንፊሽየስ መቃብርም የጎብኚዎች መስህብ ነው ይላል። ይህ የቻይና ጥንታዊ ታሪክ በፍጥነት ብቃት ያላት ዘመናዊ ሀገር ለመሆን አመቻችቶላታል። ይህ ደግሞ በመሰረተ ልማትና በትምህርት ከዓለም በኢኮኖሚ እጅግ ከበለጸጉት ሁለት ሀገሮች አንዷ እንድትሆን መንገድ ከፍቶላታል። ይህ ሁሉ ሲሆን ቻይናውያን ሀገራቸው እንደገና ታላቅ ሀገር መሆን ይገባታል የሚል ራዕይ ሰንቀው ተራምደዋል ሲል ብሉምበርግ የዜና አገልግሎት ድረገጽ ላይ የወጣው ጽሑፍ አውስቷል።
ጽሑፉ አያይዞም ኢትዮጵያ ውስጥም ይህ መሠረታዊ ገጽታ እንደሚታይ አመልክቷል። ኢትዮጵያን ብትሆን በአንጻራዊ መልኩ የዳበረ ጥንታዊ ሉዓላዊ ሀገርነት ቦታ ነበራት። ከጥንታዊው ክርስቶስ ልደት በፊት በአንደኛው ምዕተ ዓመት አንስቶ ከዘለቀው የአክሱም ስርወ መንግሥት አንስቶ እስከ መካከለኛ ዘመንና ከዚያም አልፎ የሄደ ሀያልነት ነበረው። ዋናው ነገር ደግሞ የወቅቱ ኢትዮጵያውያን ሀገራቸውን የዚህ ጥንታዊ የፖለቲካ ህዋስ ቅጥያ አድርገው ያያሉ ካለ በኋላ ጽሑፉ በሌላ አነጋገር ኢትዮጵያ ውስጥ የብሔራዊ መንግሥትነት ሂደት ለብዙ ዘመናት የኖረ መሆኑን ያስረዳል። ኢትዮጵያ ከባድ የሆነውን ቅኝ ገዢዎችን በሚገባ በመከላከል ተግባር የተሳካላትም ጠንካራ ሉዓላዊ አስተዳደር ስለነበረ እንደሆነ ጽሑፉ ጠቅሷል። ለዚህም ነው በአገሪቱ ዙሪያ ያለው የምግብ አይነት ብዙም ለውጥ የማይታይበት። ምክንያቱም የምግብ አይነቶቹ በክልላዊ ሳይሆን በብሔራዊ ደረጃ ስለሚታዩ መሆኑን የብሉምበርግ ዘገባ አስገንዝቧል።
ኢትዮጵያ የደርግን አገዛዝ ካስወገደች ወዲህ አንዳንድ መሠረታዊ ለውጦች ለማድረግ ያልተቸገረችውም ለዚህ ነው። የኢትዮጵያ መንግሥት በአንጻራዊ መልኩ ስኬታማ የኢንዱስትሪ ፖሊሲ በማውጣት ይታወቃል። የኃላፊነት ስሜት በተሞላበት መንፈስ የሚመራው የኢትዮጵያ አየር መንገድ አብይ የአየር መንገድ ኃይል እየሆነ ነው። የአገልግሎቱ ደረጃም ከፍተኛ ነው በማለት ብሉምበርግ ድረገጽ ላይ የወጣው ጽሑፍ አስረድቷል። ኢትዮጵያውያን የመጽሐፍ ቅዱስ ታሪክን የሚያካትተውን የጥንት ታሪካቸው ያለበትን ቦታ በሚገባ ይገነዘባሉ። ኢትዮጵያ ከኮንዶሚኒየም ሕንፃዎች ግንባታ እስከ ዘመናዊ የባቡር ሀዲድ የሚሄድ ሰፊ የቻይናን የመሰረተ ልማት ዝርጋታ ስራ አቅፋ የተቀበለችው በሀገሪቱ የውስጥ ጉዳይ ጣልቃ ገብነት እንደማይኖር በመተማመን ሊሆን እንደሚችል ብሉምበርግ ድረገጽ ላይ የወጣው ጽሑፍ ገልጿል።
ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣ ጽሑፍ በበኩሉ በርካታ ፍልሰተኞች በማዕከላዊ አሜሪካ ኑሮ ካልተሳካላቸው ሀገሮች የሚፈልሱ ሰዎች ዩናይትድ ስቴትስ፣ ከአረቡ ዓለምና ከአፍሪካ ደግሞ አውሮፓ ለመግባት የሚሞክሩ እንዳሉ ሁሉ ከስድስት ዓመታት ወዲህ ከሱዳን፣ ከኤርትራና ከኢትዮጵያ የሚፈልሱ 60,000 የሚሆኑ አፍሪካውያን ሥራና የመረጋጋት ሁኔታ ፍለጋ እስራኤል ሲገቡ መቆየታቸውን ያወሳል። አፍሪካውያን የስደተኞች አገር በሆነችው እስራኤል የመጠለላቸው ጉዳይ ለአገሪቱ ከባድ የሥነ ምግባር ሁኔታ ፈጥሯል። ቀኝ ዘመም የሆኑት አይሁዳውያን ስደተኞቹ በባህልም ሆነ በሃይማኖታዊ እምነታቸው በገንዘብም በኩል እዚህ አገር ቦታ የላቸውም እንደሚሉ፣ ሌሎች እስራኤላውያን ግን የአፍሪካውያኑ እዚህ መቆየት ሞራላዊ ግዴታችን ነው እንደሚሉ ጽሑፉ ገልጿል።
እስራኤል 20,000 የሚሆኑ አፍሪካውያን ፍልሰተኞችን ለእያንዳንዳቸው $3,500 እየሰጠች ወደ ሌላ አፍሪካ ሀገር እንዲሄዱ ማድረጓን፣ 40,000 የሚሆኑት ግን እስራኤል ውስጥ እንደሚገኙ፣ ልጆቻቸው ዕብራይስጥ ተናጋሪ ሆነው እያደጉ መሆናቸውን፣ የሚያውቁት ሀገርም እስራኤልን ብቻ መሆኑን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። አፍሪካውያኑ የሚኖሩት በደቡብ ቴል አቪቭ ሲሆን በመንገዱ ስታልፍ የምትሰማው የአፍሪካውያን ቋንቋ በመሆኑ ሴቶች ደማቅ ቀለም ያላቸው አልባሳት ለብሰው ስታይ ካርቱም እንጂ እስራኤል ያለ ሆነው አይሰማህም ይላል ጽሑፉ።
የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ 16,250 የሚሆኑ አፍሪካውያን ስደተኞች በምዕራብ አገሮች እንዲሰፍሩ፣ የዚያን ያህል ብዛት ያላቸው ደግሞ እስራኤል ውስጥ ጊዜያዊ መኖሪያ እንዲሰጣቸው የሚያስችል ስምምነት ከተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት ጋር ስምምነት አድርገው ነበር። ይሁንና ከቀኝ ዘመሙ የሊኩድ ፓርቲ አንዳንዶቹ አፍሪካውያን ፍልሰተኞች በአገሪቱ መስፈርን አጥብቀው በመቃወማቸው ኔታንያሁ ተደናግጦ ስምምነቱን ሰረዙት ይላል ኒውዮርክ ታይምስ ጋዜጣ ድረገጽ ላይ ወጣው ጽሑፍ።
አድማጮች፣ ዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። የአርብ ምሽት ዝግጅታችን ይቀጥላል። አብራችሁን ቆዩ። በትግራይ ክልል በአድዋ ከተማ በመንግስት የተጠራ የወጣቶች ጉባኤ ላይ የወሎ አበል ክፍያን በሚመለከት የተፈጠረ አለመግባባት ወደ ፖሊስና ወጣቶች ግጭት አምርቶ በአንድ ወጣት ላይ ከባድ ድብደባ እንደተፈጸመና በሁለት ፖሊሶች ላይም ጉዳት እንደደረሰ ተገልጿል። የትግርኛ ቋንቋ አገልግሎት ባልደረባችን ገብረ መድህን ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች።
ከግንቦት 19 እስከ ግንቦት 21 በተካሄደ ስብሰባ ላይ እንዲገኙ ሲደረግ የውሎ አበል እንደሚከፈላቸው ተነግሯቸው እንደነበርና በስብሰባው የመጨረሻ ቀን በቀን 26 ብር እንደሚከፈላቸው የተገለጸላቸው መሆኑን ወጣቶቹ ተናግረዋል። ይሁን እንጂ የተነገራቸው የአበል መጠን የቀን ስራ ሰርተው ከሚያገኙ በእጅጉ ያነሰ መሆኑን በማመልከት ስብሰባው ላይ ለነበሩት ከንቲባ ጥያቄ ማቅረባቸውንም ተናግረዋል። ምንም አይነት ስራ እንደሌለውና በፖሊስ ከፍተኛ ድብደባ እንደተፈጸመበት ለትግርኛ ዝግጅት ክፍላችን ባልደረባ ለገብረ መድን የተናገረው ወጣት ዮሐንስ ገብረ ኪዳን ስለ ሁኔታው እንዲህ ሲል ያብራራል።
ካብ ሸሞንተ ምእት ዝኸውን ሰብ ሰብ ኣበል ኣለዎን ኣለና ተኣከብ ዝፀነ ኣብዛ ሳሳይ መዓልቲ ተወዲያ ተኣኸዮ ኣበል
800 የሚሆን ተሳታፊ ነበር። ሰው የውሎ አበል አለ ብሎ ሲሰበሰብ ከቆየ በኋላ ስብሰባው በሦስተኛው ቀን ሲጠናቀቅ የውሎ አበሉን መጠን አሳውቁን ብሎ ጠየቀ። በቀን 26 ብር ነው የሚከፈላችሁ አሉን። ሥራ አጥ ብላችሁ ከሰበስባችሁን በኋላ የቀን ሥራ ሰርተን ከ80 እስከ 100 ብር የምናገኝበትን ጊዜያችንን አባከናችሁብን እያሉ ከንቲባውን መልስልን እያሉ ማናገር ጀመሩ። እሱም ለማረጋጋት እየሞከረ ሳለ አብረውት የነበሩት ጥለውት ሄዱ። በዚህ ጊዜ ነበር ፖሊሶች የመጡትና ወጣቱም ድንጋይ መወርወር የጀመረው።
ፖሊሶች በዱላ መደባደብ ሲጀምሩ ወጣቱም ወደ ሽሽት እንደገባ እርሱም በቅርቡ ወዳገኘው ቤት እንደገባና ያኔ የፖሊስ አባላት ከቤት አውጥተው ነፍሱን እስኪስት እንደደበደቡት ተናግሯል።
አው ፋፍታ ገዛውጥየም ተጥርጊያ ዘርግሐምኝ
ከቤት አውጥተው መንገድ ላይ ዘረጉኝ። አራት ጊዜ ራሴ ላይ መቱኝ። ከዚያ ማጅራቴን በዱላ ሲመቱኝ አእምሮዬን ስቼ ወደቅኩ። ሰው ተው እያላቸው እያገላበጡ መቱኝ። ራሴን ስቼ ስለነበር በፖሊስ መኪና ጭነው ወደ ጣቢያው ወስደው ውጪ ጣሉኝ። ደሜ እየፈሰሰ ከቆየ በኋላ በሰንሰለት አስረው ወደ ሆስፒታል ወሰዱኝ።
ካንገቱ በታች ከፍተኛ ጉዳት እንደደረሰበት የገለጸው ዮሐንስ ከሆስፒታል ወደ እስር ቤት እንደተመለሱና በመጨረሻም በ5000 ብር ዋስ እንደተለቀቁ ተናግሯል። ሌሎች 13 ወጣቶች እንደታሰሩም ገልጿል። ስለ ጉዳዩ የተጠየቁት የአድዋ ከተማ ምክትል ከንቲባ አቶ ዘር ስላሴ ዘር አብሩክ የተፈጠረው አለመግባባት ከስብሰባው አጀንዳ ጋር ምንም ግንኙነት እንደሌለውና ስብሰባው በመግባባት ማለቁን አመልክተዋል። ይሁን እንጂ በመንግስት የፋይናንስ አሰራር የከተማ የቀን አበል ስለማይከፈል ክፍያው የቀን አበል ሳይሆን የሻይ እንደነበር ገልጸው ሆኖም ግን ይኸው ቀድሞ ሊነገራቸው ይገባ እንደነበር አምነዋል። ስለሆነም የወጣቶቹ ጥያቄ ተገቢ ነበር። ለተፈጠረው ችግር ኃላፊነቱ የኛ ነው ብለዋል። ተፈጸመ የተባለውን ድብደባና እስራት አስመልክቶ ድንጋይ መወርወርና ሌሎችም አላስፈላጊ አድራጎቶች በወጣቶቹ ተፈጽሟል ያሉት የአድዋ ከተማ ምክትል ከንቲባ ፖሊስ ስርዓት ለማስከበር የወሰደው እርምጃ ከመጠን በላይ መሆኑን አለመሆኑን ለማጣራት ምርመራ እየተካሄደ መሆኑን ገልጸዋል። በወጣት ዮሐንስ ላይ የተፈጸመውን ድብደባ እንደሚያውቁና ወደ ሕክምና የተወሰደው በጸጥታ አስከባሪዎቹ መሆኑን ግጭቱ ወቅት በሁለት የጸጥታ ጥበቃ አባላት ላይ በድንጋይ ጉዳት እንደደረሰ ከንቲባው አመልክተዋል።
ምና ሁለት ሳሬና ተወሰደ አረንቲ ሆኖ መውጣት ካፍ መጠን ለዓለ ቢዝምን በዓለት
እንደነ የተወሰደው እርምጃ ከመጠን በላይ ነው ወይ ለሚለው ወጣቱ ራሱ ምስክር ነው። ወጣቱ ቆሞ እያለ ወይም ተይዞ እያለ ወይም ደግሞ ምንም ሳያደርግ እንዲህ አይነት በደል ተፈጽሞበት ከሆነ በሕግም የሚያስጠይቅ ነውና አጣርተን ከመጠን በላይ የሆነ እርምጃ የወሰደው አካል ተጣርቶ ሕጋዊ እርምጃ መወሰድ አለበት በሚለው እኔም እስማማለሁ።
የታሰሩ ወጣቶችን ቁጥር አስመልክቶ በማህበራዊ መገናኛ እንደተሰራጨው 13 ሳይሆኑ 7 እንደነበሩና ከአንድ ቀን በኋላ በዋስ እንደተለቀቁ ከንቲባ ዘርስላሴ ዘር አብሩክ ገልጸው አበሉም 26 ብር ሳይሆን ለሶስቱ ቀናት በድምሩ 100 ብር እንደተከፈላቸው ለባልደረባችን ገብረ ገብረ መድህን ገልጸውለታል።
ዝግጅታችን ይቀጥላል። አሁን ውይይት፣ የተሐድሶ ለውጥ በኢትዮጵያ እድሎቹና ፈተናዎቹ።
በኢትዮጵያ የተጀመረው የተሐድሶ እንቅስቃሴ ተጨባጭ እንዲሆን የሚጠበቀውን ለውጥ ምንነትና ዘለቄታ በአንድ ወገን፣ ሁኔታ የፈጠራቸው እድሎችና ፈተናዎች ደግሞ በሌላው ለመመርመር የሚጥር ውይይት ነው። ቀጣዩ ተወያዮች የአርበኞች ግንቦት ሰባቱ ሊቀመንበር ዶክተር ብርሃኑ ነጋ፣ የአረና ትግራይ ሥራ አስፈጻሚ ኮሚቴ አባል አቶ ገብሩ አስራት፣ የአዲስ አበባ ዩኒቨርሲቲ የሥነ ጥበብ ታሪክ ትምህርት ክፍል መምህሩ አቶ አበባው አያሌው፣ እንዲሁም በአዲስ አበባ ዩኒቨርሲቲ የውጭ ቋንቋዎች ሥነ ጽሑፍ ትምህርት ክፍል መምህሩ ዶክተር አንማው አንተነህ ናቸው። ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የመጀመሪያውን ክፍል ነው።
የኢትዮጵያ መጪ ዕጣ እድሎችና ፈተናዎች። ከትኩሱ ዜና እንነሳ። ምናልባትም ዶክተር ብርሃኑ እርስዎ ደጃፍ ያደርሰዋል ትኩሱ ዜና። የትግል አጋሮ ልበል የግንቦት ሰባቱ አቶ አንዳርጋቸው ጽጌ መፈታታቸውን ዘግበናል። እሱን ሳናነሳ ዝርዝር መግባት የምንችል አይመስለኝምና የአቶ አንዳርጋቸው ጽጌ ከእስር መፈታት ምን አይነት ስሜት አሳደረቦት? የቱኒ ሃልስ በፖለቲካው ላይ አንታዊ ሚና ይጫወታል? ምንስ ያንጸባርቃል? ወደሚፈለገው አቅጣጫ ለመሄድ ተያዘው ጀምር።
አመሰግናለሁ አሉላ። ምንም ጥያቄ የለውም። ትግል ጓዳችን የግል ጓደኛችን ሲፈታ በጣም ደስ ይለናል። እኛ ብቻ ሳይሆን በአጠቃላይ በማህበረሰቡ ዘንድ የፈጠረውን የደስታ ስሜት በደንብ ያየኸው ይመስለኛል። ምን እንድምታ አለ ለሚለው፣ ከምንም ነገር በላይ ትልቁ ነገር የእሱ መውጣት ያደረገው አጠቃላይ የፖለቲካ መንፈሱን በተወሰነ ደረጃ የመቀየር ሂደት ይሄ ካለፉት 2-3 ወራት ጀምሮ እኔ የዚህ በኢህአዴግ ውስጥ ያለው የለውጥ ኃይል የምለው እያደረገ ያለው በአጠቃላይ የፖለቲካ መንፈሱን ለመቀየር ከዚህ በፊት ከነበረበት ከመናቆርና ከጥላቻ አውጥቶ ይሄ ጉዳይ የሁላችንም ነው፣ ሁላችንም በሰለጠነ መንገድ እየተነጋገርን ወደምንሄድበት የፖለቲካ ሂደት ለመክተት መጀመሪያ መቀየር ያለበት ይሄ ከእልህና ከቁጭት የወጣ መንፈስ ነው። ምንም ሳያጠፉ በፖለቲካ እምነታቸው ምክንያት የዜግነት መብታቸውን በመጠቀማቸው ምክንያት ለስር ለሰቆቃ የተዳረጉ ወገኖቻችን በሚፈቱ ጊዜ አንዳርጋቸው ብቻ ሳይሆን ሁሉም በሚፈቱ ጊዜ የሚፈጥረው ምናልባት ፖለቲካን እንደ አስፈሪ አደገኛ ነገር ከማድረግ ይልቅ በሀገር ጉዳይ ላይ የመወያያ መድረክ እንዲሆን ያደርገዋል እና ይሄንን መንፈሱን በመቀየር በኩል ትልቅ ሚና አለው ብዬ አስባለሁ። ከዚህ ባሻገር በተግባር እንግዲህ ይሄ ነገር በእርግጥም መንፈሱ ከተቀየረ በኋላ ያው ውይይቱ ተደማምጦ መነጋገሩ ጀምርበት ሂደት ውስጥ መግባት አለብን። ለዚህ ደግሞ ተጨባጭ የሆኑ እርምጃዎች እንዲህ አይነት ነገሮችን እንዳይሆኑ የሚከለክሉ የአስቸኳይ ጊዜ አዋጅ አይነት ነገሮችን እያነሱ የዜጎችን መብቶች እንደው ሌላ ነገር እንኳን ጋንሳን ሌላ አሁን ህገ መንግስቱ በሚለው መልክ የሚሄዱበትን መንገድ ካስቀመጥን በኋላ በተግባር የሚወሰዱት እነኚህ እርምጃዎች ወደሚቀጥለው ፌዝ ወደሚቀጥለው ደረጃ ይወስዱናል። ለአሁኑ ግን በአጠቃላይ የማህበረሰቡን መንፈስ በመቀየር ምናልባት የፖለቲካ ሁኔታው እየተቀየረ ነው ወደሚል ነገር ውስጥ በማስገባት ረገድ ትልቅ ሚና አለው ብዬ አስባለሁ።
መልካም፣ አመሰግናለሁ ዶክተር ብርሃኑ። አቶ ገብሩ አስራት በአሁኑ ሰዓት እዚህ ዋሽንግተን ዲሲ አቅራቢያ ይገኛሉ። አቶ ገብሩ፣ ዶክተር ብርሃኑ ከአዎንታዊ ጅምሮች የሚካተተው ይህ እርምጃ የማህበረሰቡን ለፖለቲካ ያለውን ሀሳብ ወይም ስሜትም በማረቁ ረገድ ድርሻ ይኖረዋል የሚል መንፈስ አንጸባርቀዋል። ይህንንም ሌሎችንም በተከታታይ ተወሰዱ የሚባሉ እርምጃዎች የተለያዩ በስር ላይ የነበሩ የፖለቲካ ሰዎችን ከመፍታት በንግግሮችም በሚደረጉ እንቅስቃሴዎችም ያለውን ሁኔታ ወደ ተሻለ አዝማሚያ ለማምራት የሚደረጉትን ጥረቶች እንዴት ነው የሚገመግሟቸው?
መልካም። እኔም በበኩሌ እንግዲህ ከአሁን በፊት ከኢህአዴግ ጋር ድርድር እናደርግ ብለን ስንጀምር አስቀድመን ያነሳነው ጥያቄዎች ሁለት ነበሩ። አንዱ ሁሉም የፖለቲካ እስረኞች እንዲፈቱ፣ ይሄ አዎንታዊ እርምጃ እንዲወሰድ አስቀድሞ፣ ሁለተኛው ደግሞ አስቸኳይ ጊዜ አዋጁ እንዲነሳ የሚል ጥያቄ አቅርበን ነበር። አሁን የፖለቲካ እስረኞች እየተፈቱ ናቸው። ዶክተር ብርሃኑ እንዳለው ይሄ እርምጃ በሀገራችን ያለማሸማቀ ፖለቲካ እንድናራምድ የሀገርነት ስሜትም እንዲኖረን የሚያደርግ አንድ እርምጃ ስለሆነ እኔም በበኩሌ የእስረኞች መፈታት እደግፈዋለሁ። በዚህ አጋጣሚ ግን ኢህአዴግ ሁለት ፓርቲ ነው ያለው፣ ሶስት ነው፣ አራት ወይስ አንድ አይገባኝም። የአረና እስረኞች እስካሁን ድረስም አልተፈቱም። የታሰሩት ትግራይ ላይ ነው። በዚህ አዝናለሁ። እና ከሀያ በላይ እስረኞች እስካሁን ድረስ አልተለቀቁም። ምክንያቱም እኛ የፖለቲካ እስረኞች የለንም፣ ወንጀለኞች ናቸው እንጂ በሚል እስካሁን ድረስም ይሄ በመሆኑ ትንሽ ቅር ይለኛል። ከዛ ውጭ ያለው ግን በሀገራችን የነበሩ የፖለቲካ እስረኞች መፈታታቸው መልካም ጅምር ነው። ይሄ ብቻ ሳይሆን ጠቅላይ ሚኒስትሩ የሚያደርጓቸው ንግግሮችም ጭምር እንደ አንድ የብርሃን ፍንጣቂ ላየው እችላለሁ። ማለት ከአሁን በፊት ኢህአዴግ ደጋግሞ ሲለው የነበረው ተቃዋሚን እንደ ጠላት ነው የሚያስበው፣ አሁንም በኢህአዴግ አባል ድርጅቶች ይሄ የሚያስተሳሰብ አለ። ይሄ እንተው፣ የአንድ ሀገር ዜጎች ነን፣ እንወዳደር በፖለቲካ የሚለው አስተያየትም እኔ በጣም የምደግፈውና የተሰማ ንግግር ነው። ስለ ኢትዮጵያ አጠቃላይ ያላቸው አስተሳሰብና ግንዛቤም ይሄ ጥሩ ነው። ግን ይሄ በአጠቃላይ ነው የምወስደው እንደ ጅምር እንጂ በአገራችን በተፈጠረው የፖለቲካ ቀውስ ከዚህ አኳያ ሳያየው አንድ ትልቅ የምጠብቀው ነገር ለ ይመስለኛል። ምክንያቱም የተፈጠሩት ቀውሶች ምክንያት ምንድን ናቸው፣ መሰረታዊ ምክንያቶች ብሎ አይቶ ለዚህ የሚሆን ፍኖተ ካርታም ስለሚያስፈልግ ይህም የፍኖተ ካርታ ዝግጅት የአንድ ፓርቲ ወይ የአንድ ግለሰብ ሳይሆን የሁሉም በሀገራችን ያሉ ተቃዋሚዎች ድምር ውጤቱ ነው እንዲመጣ እፈልጋለሁ። ስለዚህ ጅምሩ በሀሳብ ደረጃ ኢህአዴግ እየተነገረ ያለው ያስደስተኛል። ደግሞ ኢህአዴግ ሆኖም ይሄን ነገር እየተቃወሙ ያሉ ደግሞ ዛ በደምታለሁ። ትናንት ኢንተርቪው የቶ ደብረጽዮን ሁለት ሰዓት በላይ የፈጀ ኢንተርቪው አዳምጫለሁ። በዛ አሁንም ጥላት የሚለው አልተቀየረም። አረናን ጥላት ነው የሚያየው፣ ሌሎች ተቃዋሚዎችም እንደ ጥላት ነው የሚያየው። እንዲያውም አሁን ዶክተር አብይ የሚያደርጉት የሚወስዳቸው እርምጃዎችንም የሚቃወም አካሄድ ነው ያዳመጥኩትና እንግዲህ በተስፋ ውስጥ እንደዚህ ያለ ትንሽ ጨለም ያለ ነገርም እመለከታለሁ።
በክልሎች አካባቢ ተንጸባረቁ ያሏቸውን ይልቁንም ደግሞ በትግራይ የታየውን እንመለስበታለን። አሁን ወደ አቶ አበባውና ዶክተር አንማው ልመለስ። ሁለታችሁም አዲስ አበባ ነው ያላችሁት። ምናልባትም የሚታዩት ለውጦች የሚያሰሟቸው ወይም የሚያሳዩዋቸውን የፖለቲካ ትኩሳት በቅርበት የመለካት እድል እንዳላችሁ ገምታለሁ። እነኚህ አዎንታዊ የተባሉ እርምጃዎች አቶ አበባው፣ የሚፈለገው ውጤት ዲሞክራሲ የሁሉም የሆነች አገር መሆኗን በተደጋጋሚ በሁሉም ስማ ድምፅ ነው ፈጥረዋል የሚባለው እድል ምን አይነት ተጨባጭ እድሎች ፈጥረዋል? በርግጥስ እነኚህን እድሎች እንደምን የህዝብ እንደምን ዘላቂ ማድረግ ይቻላል? በርሶ እይታ
ያሉላ ዶክተር ብርሃኑን ሰምቻቸዋለሁ፣ አቶ ገብሩን ሰምቻቸዋለሁ። መልካም ነው። ምን አይነት እድሎች ናቸው የተፈጠሩልን? አንደኛ ከዚህ በፊት የነበረው ሁልጊዜም እኔ እንግዲህ እንደ ታሪክ ተማሪ መምህር ሳይሆን ተማሪ፣ ምክንያቱም የታሪክ መምህር የለውም ተማሪ ነው ማነሳው ምንድን ነው ግማዘንጋዊ ተቃርኖ ውስጥ ነው የኢትዮጵያ ፖለቲካ የነበረው ከ1950ዎቹ ጀምሮ። አንተ ወደዛ ነህ እኔ ወደዚህ ነኝ የሚል ግማዘንጋዊ ተቃርኖ ውስጥ ዲያሜትሪካል ኦፖዚሽን ውስጥ ያለ ፖለቲካ ሁልጊዜም ለሀገሪቱም ለህዝቡም የሚሰጠው ፋይዳ የለም። ያ ፖለቲካ እየተወራረሰ እየተወራረሰ እስካሁን ያደረሰን ያ ነው። አንዱን ጠላት ያደርጋል፣ አንዱን ወዳጅ ያደርጋል። እና ይሄ ፖለቲካ ምናልባትም አሁን ለውጥ ያየሁበት ዶክተር አብይ ተወሰኑ እርምጃዎች አንደኛው እርምጃ ማየው ምንድን ነው? አይ ስለ ሀገር የሚያስብ ስለ ሀገር የሚቆረቆር በሀሳቡ በአመለካከቱ ብቻ ማሰርም የለበትም መወቀስም የለበትም ወገንም የለበትም የሚለው ይሄ አንደኛው ትልቁ እርምጃ ነው። ትልቅ ተስፋ የሰጠን ማለት ነው። ምክንያቱም ሰዎች በፖለቲካ አመለካከታቸው እስካሁን ሲታሰሩ ነበረ። የአቶ አንዳርጋቸው ጽጌን እንውሰድ። ያ አንድ እንደው እሳቸው ስማቸውን የገዘፈ ስለሆነ እንደገና ደግሞ ከኢህአዴግ ጋር አብረው ስለነበሩ ዶክተር ብርሃኑ ነጋ ያው ስለሞገቱ በ1997 እነ ገብሩ አስራት እነሱም አብረው ስለሞገቱ አሁን እንግዲህ እልፍ አላፍ የሆኑ ሰዎች ምኑን ነው ሁሌ ሲያነሱት የነበረ መቆርቆር ለሀገር ነው ለወገን ነው ለህዝብ ነው። ይሄ እንግዲህ በጠቅላይ ሚኒስትር ዶክተር አብይ ጊዜ ያየነው ትልቅ ለውጥ ነው። ይሄ ምናልባት እንደ ተስፋ የሚወስደው ነገር ሊሆን ይችላል።
አድማጮች፣ ሰዓቱ በማለቁ ውይይቱን ለማስተዋወቅ ያህል ጀመር ማድረጋችን እንጂ ሙሉን አላሰማንም። ቀሪውን ነገ ቅዳሜ በሶስት ሰዓት በሚጀምረው ፕሮግራማችን እናቀርባለን። እንድታደምጡ እንጋብዛለን። ለዛሬው አሉላንና እንግዶቹን እናመሰግናለን። የተከበራችሁ አድማጮች፣ የዛሬ አርብ ምሽት ፕሮግራማችን በዚሁ ይጠናቀቃል። የትግርኛ ቋንቋ ስርጭት እስከሚቀርብ በዚህ በዋልሽበት በሚለው በብዙአየሁ ደምሴ ዜማ እንሰናበታችሁ። ደህና ደሩ።
She fell.